በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ ሁላችሁም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአደራ ልጆች እንደምን ዋላችሁ? እግዚአብሔር አምላካችን በመጀመሪያ ሰውንና ቅዱሳን መላእክትን ከሌሎቹ ፍጥረቶች የተለዩ አድርጎ የፈጠራቸው ወይም ደግሞ ልዩ እና የፍጥረታት ሁሉ በመሬት ላይ የሚንቀሳቀሱ ፍጥረታት ሁሉ ገዦች አድርጎ የፈጠረን ስሙን እንድናመሰግን ስሙን እንድንቀድስና ክብሩን ወርሰን ለዘላለም እንድንኖር ነው። ስለሆነም የሰው ልጅ የፈጣሪውን ሕግ ተምሮ አውቆ የፈጣሪውን ሕግ ጠብቆ የፈጣሪውን ክብር ወርሶ መኖር ይገባዋል። ስለሆነም ዋናው ለዚህ መማር ማወቅ ስለሆነ ትምህርት ዋናው መሰረት ነው። ለመጽደቅ ወይም የእግዚአብሔርን ሕግ ለመጠበቅ ትምህርት አስፈላጊ ስለሆነ ቅድስት ቤተ ክርስቲያን ይህ ትምህርት ለተከታዮቿ ለምእመናን እንዲደርስ ተግታ በማስተማር ላይ ትገኛለች። አሁንም እግዚአብሔር አምላክ መምህር አስተማሪ እርሱ ነውና እርሱ መምህር አስተማሪ ሆኖ እኔ መገለጫ ሆኜ መልእክቱን ለሁሉም ለሚከታተል ፕሮግራሙን ለሚከታተለው ሁሉ በአእምሮው እንዲቀርጽለት እመኛለሁ። እግዚአብሔር አምላክ ስነ ልቦናችሁን ይክፈት፣ ለእኔ የምናገርበትን አንደበት ያቅናልኝ። ወደ ትምህርቱ እሄዳለሁ። በዛሬው ዕለት እግዚአብሔር አስተማሪ ሆኖ እኔ መገለጫ ሁኜ የምንማማርበት ርዕስ ምስጢረ ሥላሴ በቅዱሳት መጻሕፍትና እንዲሁም በመጻሕፍተ ሊቃውንት የሚል ነው። የምስጢረ ሥላሴ ትምህርት ብዙ ጊዜ ይሰጣል። ምስጢረ ሥላሴ ጥልቀት ያለው ትምህርት ስለሆነ ምስጢሩም ጥልቅ ስለሆነ በየጊዜው ደጋግመን ካልተማርን፣ ደጋግመን ካልሰማን፣ ብዙ ጊዜ ካልተረዳን በአንድ ጊዜ ልንጨብጠው ልንይዘው አንችልምና ሌሎችም መምህራን ቢያስተምሩትም እኔ ደግሞ ዛሬ ስደግመው ከዚህ በፊት የሰሙ ሰዎች ትምህርቱ እየገባቸውና እየጨበጡ እየተገነዘቡ ይሄዳሉ በማለት ምስጢረ ሥላሴን አስተምራለሁ ማለት ነው። እንግዲህ ከቃሉ ልነሳ። ምስጢር ከሚለው ምስጢር የሚለው እና ሥላሴ የሚለው ቃል ሁለት ቃላት ተገናኝተው ምስጢረ ሥላሴ ብለን እንናገራለን። ምስጢር የሚለው ቃልም የግዕዝ ቃል ነው። ሥላሴ የሚለውም የግዕዝ ቃል ነው። ምስጢር የሚለው አመስጠረ ከሚለው የግዕዝ ግስ የተገኘ ቃል ነው። ወደ አማርኛ ስንተረጉመው አመስጠረ ማለት ሰወረ፣ ሸሸገ፣ ደበቀ ማለት ነው እና ምስጢር ማለት ስውር፣ ድብቅ፣ ግልጥ ያልሆነ ለሁሉ ሊገለጥ የማይችል ማለት ነው። ሥላሴ ማለት ደግሞ ሰለሰ፣ ሶስት አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ሥላሴ ማለት ሶስትነት ማለት ነው። ምስጢረ ሥላሴ ማለት የሶስትነት ምስጢር ማለት ነው። እግዚአብሔር አንድ አምላክ ሲሆን፣ አንድ እግዚአብሔር ሲሆን በስም በእግብር በአካል ደግሞ ሶስት ነው። እግዚአብሔር በስም በግብር በአካል ሶስት መሆኑን ለመግለጥ ነው ምስጢረ ሥላሴን ትምህርት የምንሰጠው። የሶስትነቱ ምስጢር ሶስት ሲሆን አንድ መሆኑ፣ አንድ ሲሆን ሶስት መሆኑ፣ ይህ እጅግ የሚያስደንቅ ነገር ነውና ምስጢር ተባለ። ምስጢር የተባለው ለዚህ ነው። እግዚአብሔር አምላክ ከፈጠራቸው ፍጡራን ሶስት ሆኖ አንድ መሆን፣ አንድ ሆኖ ደግሞ ሶስት መሆን የሚቻለው ፍጡር የለም። ይህ ለፍጡር የማይቻል ስለሆነ የፈጣሪ ችሎታ ስለሆነ ለሁሉ ግልጥ ስለማይሆን ነው ምስጢር የተባለው። ሊመረመር የሚገባ ማለትም ሊመረመር ስንል እግዚአብሔር አምላክ ለሰው ልጆች አእምሮ ይበቃል ብሎ የገለጠውን እግዚአብሔር አምላክ በቅዱሳት መጻሕፍት ያጻፈውን ልንመረምረው ይገባል። በቅዱሳት መጻሕፍት ከተጻፈው በላይ ግን ልንመረምረው አንችልም። በተጻፈው ልክ ግን እንመረምራለን። እና ምስጢረ ሥላሴ እግዚአብሔር አምላክ የገለጠውን እንዴት ነው የገለጠው? ምን ማለት ነው የሚለውን ነገር የምናይበት ስለሆነ የግድ ይህንን ትኩረት ሰጥተን በጥልቀት የምናየው ስለሆነ ምስጢር ነው። አዎ ድብቅ ነው። ምናልባት ምስጢረ ሥላሴን ሁሉ ሰው ላይረዳው ይችላል። ለአንዳንዱም ደግሞ በጣም እጅግ ሊከብዳቸው ይችላል። እግዚአብሔር ሶስት ነው አንድም ነው የሚለው ነገር ሊያስጨንቅ ይችላል። የሚያስጨንቅም ነገር ስለሆነ ምስጢር ተብሏል። ከባድ ነው፣ ምስጢር ነው። የተገለጠው ከእግዚአብሔር ዘንድ ነው። ሰው በራሱ በችሎታው ሊያገኘው አይችልም። እግዚአብሔር ሲገልጥለት ነው። በመጀመሪያ ይህንን ምስጢር ለሰው ልጆች የገለጠ እርሱ ባለቤቱ እንጂ የሰው ልጆች በአእምሯቸውና በችሎታቸው ያገኙት ያመጡት አይደለም። ስለዚህ ምስጢር ተብሏል ማለት ነው። እና ምስጢረ ሥላሴ የተባለው ለዚህ ነው። የሶስትነቱ ምስጢር ድብቅ የሆነ ስውር የሆነ ለሰው አእምሮ ረቂቅ የሆነ ስለሆነ ምስጢር ነው። ሌላው ምስጢረ ሥላሴ ስንል የሶስትነት ምስጢር ከማለታችን በተጨማሪ ሥላሴ በማለት አብ ወልድ መንፈስ ቅዱስን መግለጣችን ነው። የአብ የወልድ የመንፈስ ቅዱስ ምስጢር ማለታችን ነው። በዚህ ላይ ልናገረው የምፈልገው ነገር አለ። ሥላሴ የሚለውን ቃል እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስታስተምር ሥላሴ የሚለውን ቃልም ስንናገር የሚቃወሙ ሰዎች አሉ። የተቃውሟቸውን መነሻ ሥላሴ የሚለው በመጽሐፍ ቅዱስ የለም፣ ከየት አግኝታችሁት ነው ሥላሴ የሚለውን ቃል የምትናገሩም እንዲህ የምታስተምሩ ይላሉ። እና ከዚህ ላይ ለምትመለከቱና ይህንን ፕሮግራም ለምትከታተሉ ሁሉ የሚያስተላልፈው መልእክት ምንድን ነው? ሥላሴ የግዕዝ ቃል ነው። ሥላሴ ማለት ግን አብ ወልድ መንፈስ ቅዱስ ማለት ነው። ወይም አብ ወልድ መንፈስ ቅዱስ ማለት ደግሞ ሥላሴ ማለት ነው። አብ ወልድ መንፈስ ቅዱስ ደግሞ በመጽሐፍ ቅዱስ ተገልጠዋል። ጌታችን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አይዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሏል። አብ ወልድ መንፈስ ቅዱስ የሚለውን ኢየሱስ ክርስቶስ በወንጌል ገልጦልናል። ስለዚህ ሥላሴ ማለት አብ ወልድ መንፈስ ቅዱስ ማለት ስለሆነ በመጽሐፍ ቅዱስ የለም ማለት አይቻልም። አብ ወልድ መንፈስ ቅዱስ የሚለው በመጽሐፍ ቅዱስ ተጽፏልና አብ ወልድ መንፈስ ቅዱስ ማለት ግን ሥላሴ መሆኑን ይህን ልንረዳ ልንገነዘብ ይገባናል። እና ይህንን ለመጠቆም ያህል ነው። ስለዚህ ሥላሴ ሲባል እንዲሁ መጽሐፍ ቅዱስ የሌለ አድርገን ልናስብ አይገባንም። አለ። ሥላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ሥላሴ ሶስት ማለት ነው። ሶስቱ ደግሞ ሌላ አይደሉም፣ አብ ወልድ መንፈስ ቅዱስ ናቸው ብለን ልንረዳ ልናውቅ ይገባናል። እንግዲህ ምስጢረ ሥላሴ እግዚአብሔር አምላክ በብሉይ ኪዳንም በሐዲስ ኪዳንም ገልጧል። በብሉይ ኪዳን ለተወሰኑ ወዳጆቹ ለነቢያት ገልጦላቸዋል። በብሉይ ኪዳን ለነቢያት ብቻ ገለጠው እንጂ የምስጢረ ሥላሴ ትምህርት ለሕዝቡ አይሰጥም ነበር። በሐዲስ ኪዳን ግን የምስጢረ ሥላሴ ትምህርት ለሕዝቡ እንዲሰጥ ተደርጓል። በብሉይ ኪዳን ስለ ምስጢረ ሥላሴ ወይም እግዚአብሔር አምላክ በአካል ሦስት ስለመሆኑ ብዙ ቦታ ላይ ጥቅሶች ቢኖሩም እኔ ለማስረዳት ያህል አንድ ጥቅስ ጠቅሳለሁ። ነቢዩ ኢሳይያስ በምዕራፍ 6 ቁጥር 1 እስከ 5 ላይ የተናገረውን ማለት ነው። እና ኢሳይያስ እግዚአብሔር አምላክ እርሱነቱን ንጉሥነቱን ገልጦለት በዚህ መልኩ ተመልክቶታል። እንዲህ ይላል፣ እግዚአብሔርም በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። እንግዲህ ምስጢረ ሥላሴን ስናስተምር መያዝ ያለብን ዋና ነገር ምንድን ነው? እግዚአብሔር አምላክ ሦስት ሲሆን አንድ ነው፣ አንድ ሲሆን ደግሞ ሦስት ነው የሚለውን ነው። አሁን እዚህ ላይ ይህ መጽሐፍ ቅዱስ ያስረዳን፣ ይህ ቃል አንድነቱን ይገልጣል። እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ነው ያለ። ማንን ነው ያየው? እግዚአብሔርን። የልብሱም ዘርፍ መቅደሱን ሞልቶት ነበር አለ። አሁን ለአንድ ሰው በሚነገር ቃል ነው እየገለጠ ያለው። እግዚአብሔርን አየሁት ብሏል፣ አንድ መሆኑን ይገልጣል። የልብሱን ዘርፍ የሚለውም አንድነቱን ይገልጣል። አንድ አምላክ መሆኑን ገለጠ። እግዚአብሔር በዙፋን ላይ ተቀምጦ ወይም በዙፋን ላይ በተቀመጠ ንጉሥ አምሳል እርሱነቱን ኃያልነቱንና ንጉሥነቱን ለኢሳይያስ ገልጦለታል። ነቢዩ ኢሳይያስ በንጉሥ አምሳል ስላየው እግዚአብሔር በዙፋኑ ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶታል አለ። አንድነቱን ገለጠ። ዝቅ ብሎ የሚናገረው ቃል ግን ለእያንዳንዳቸውም ስድስት ክንፍ ያላቸው ሱራፌልም ይላል። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ሲጮሁ ሰማሁ ይላል። አሁን በንጉሥ አምሳል መገለጡ፣ የልብሱ ዘርፍ መቅደሱን ሞልቶት መገለጡ፣ እግዚአብሔር አንድ ንጉሥ፣ አንድ አምላክ፣ አንድ ጌታ መሆኑን ሲገልጥ ምስጋና የሚሰጡት ለእግዚአብሔር ምስጋና የሚያቀርቡት ሱራፌል ግን ሦስት ጊዜ ቅዱስ 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 በማለታቸው እግዚአብሔር በአካል ሦስት መሆኑን ለኢሳይያስ ገልጦለታል። ሱራፌል እግዚአብሔርን ሲያመሰግኑ ሁለት ጊዜ አይደለም ቅዱስ ያሉት። እግዚአብሔር በአካል ሁለት አይደለም። ሁለት ቢሆን ኑሮ ሁለት ጊዜ ቅዱስ ይሉ ነበር። አራት ጊዜም ቅዱስ 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 አላሉም። እግዚአብሔር በአካል አራት አይደለምና። እግዚአብሔር በአካል ሦስት ስለሆነ ሱራፌል ይህ ምስጢር ከእግዚአብሔር ዘንድ ስለተገለጠላቸውና እውቀቱ ስለተሰጣቸው ሦስት ጊዜ ቅዱስ 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 በማለት ሦስቱንም ቅዱስ በሚለው ገልጧቸዋል። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ የሚለውን ሱራፌል ገልጠዋል። እግዚአብሔር አምላክ ለኢሳይያስ ይህን ምስጢር በብሉይ ኪዳን መጀመሪያ ላይ ገልጦለት ነበረ። ግን እንደተናገርኩት ምስጢረ ሥላሴ በብሉይ ኪዳን ለቅዱሳን ነቢያት ቢገለጥም ቅዱሳን ነቢያት ቢናገሩትም ለሕዝቡ ግን ትምህርቱ ግልጥ ሆኖ አልተሰጠም ነበር ነው። ነቢያት ግን ብዙ ጊዜ በዚህ መልኩ ተናግረዋል። ነቢዩ ዳዊትም እንዲህ ብሏል፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ በማለት ሦስትነቱን ገልጧል። በእግዚአብሔር ሲል እግዚአብሔር አብ፣ በእግዚአብሔር ቃል ሲል ደግሞ እግዚአብሔር ወልድን። ዮሐንስ በወንጌሉ በመጀመሪያው ቃል ነበረ፣ ቃልም እግዚአብሔር ነበረ ብሎ ሰው የሆነውና ሥጋ የለበሰው ኢየሱስ ክርስቶስ ቃል ተብሎ እንደሚገለጥ ነግሮናልና ነቢዩ ዳዊት አስቀድሞ ቃል ብሎታል። በእግዚአብሔር ቃል ቃል ብሎ ኢየሱስ ክርስቶስን ገልጧል። ሰማዮች ጸኑ አለ። ሰማዮች የጸኑ በእግዚአብሔር እና በእግዚአብሔር ቃል በኢየሱስ ክርስቶስ ነው አለ። ሰራዊታቸው ደግሞ በሰማይ ያሉ ሰራዊት ደግሞ በአፉ እስትንፋስ ማለት በመንፈስ ቅዱስ ጸንተዋል ብሎ ነቢዩ ዳዊትም ሦስቱን ገልጦ ነበር። እንግዲህ በብሉይ ኪዳን እነዚህንና ሌሎችንም ምስጢረ ሥላሴ የተገለጠባቸውን ጥቅሶችን እናያለን። ነገር ግን በሐዲስ ኪዳን በስፋት ተገልጠዋልና እኔ አሁን ወደ ሐዲስ ኪዳኑ ነው የሚሄደው። በሐዲስ ኪዳን ምስጢረ ሥላሴን ለመጀመሪያ ጊዜ የገለጠው መልአኩ ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ተልኮ በመጣ ጊዜ ድንግል ማርያምን በሦስቱ ስም ነበር ያበሰራት። ሶስቱን በመግለጥ ነው ድንግል ማርያምን ያበሰራት። እንዲህ ብሎ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። መንፈስ ቅዱስ ባንቺ ላይ ይመጣል ሲል እግዚአብሔር መንፈስ ቅዱስን ገለጠው። የልዑል ኃይል ይጸልልሻል ይላል። ልዑል በማለት ደግሞ ልዑል እግዚአብሔርን እግዚአብሔር አብን ገለጠው። ኃይል በማለት ደግሞ ኢየሱስ ክርስቶስን ገለጠው። ብዙ ጊዜ ኢየሱስ ክርስቶስ የሚገለጠው ኃይል ተብሎ ነው። ለምን? ሰው ሆኖ ሥጋ ለብሶ ዲያብሎስን ድል ስለነሳ፣ አጋንንትን ስላጠፋ፣ ኃጢአትን ስለደመሰሰ፣ የሰው ልጆችን ነፃ ስላወጣ፣ ኃይሉን ኃያልነቱን በምድር ላይ ሰው ሆኖ ስለገለጠ ኃይል ተብሎ ይገለጣል ኢየሱስ ክርስቶስ። ስለዚህ መልአኩ ቅዱስ ገብርኤል መንፈስ ቅዱስን ልዑል በማለትም እግዚአብሔር አብን፣ ኃይል በማለት ደግሞ እግዚአብሔር ወልድን ገልጦ ነበረ። ከዚህ በኋላ ግን መልአኩ ቅዱስ ገብርኤል ይህን ቢናገርም ትምህርቱ ተገልጦ ስላልተሰጠ ትምህርቱ ተገልጦ እንዲሰጥ ያደረገው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ሥላሴን በሚገባ ጥሩ አድርጎ አስተምሯል። ደግሞ የምስጢረ ሥላሴው ትምህርት እስከ ዕለተ ምጽአት ድረስ እንዲቀጥል የተደረገው እንዲሰጥ የተደረገው ራሱ ባለቤቱ ስላስተማረው ነው። ስለዚህ ራሱ ባለቤቱ ያስተማረውን እንይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን በመግለጥ በሚገባ አስተምሯል። ማለትም እግዚአብሔር አንድ አምላክ ሲሆን በስም በግብር በአካል ሦስት ነው ብለናልና ሦስቱም አብ ወልድ መንፈስ ቅዱስ እንዲባሉ ራሱ ስማቸውን ገልጦ ተናግሯል። ሦስቱም ደግሞ አብ አባት፣ እግዚአብሔር አባት ሲባል እግዚአብሔር ወልድ ደግሞ ልጅ ይባላል። እግዚአብሔር መንፈስ ቅዱስ ደግሞ ሰራጺ ይባላል። እንግዲህ እግዚአብሔር አብን አባት፣ እግዚአብሔር ወልድን ልጅ፣ እግዚአብሔር መንፈስ ቅዱስን ሰራጺ ብለን እንድናስተምር በመጀመሪያ ትምህርቱን የሰጠ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁንም ከዚህ ላይ ደጋግሜ የምናገረውና ልናስተውለው የሚገባ ነገር ምስጢረ ሥላሴን ሰዎች የፈለሰፉት፣ ሰዎች በራሳቸው የደረሱት፣ ወይም ደግሞ ሰዎች ስለ እግዚአብሔር በዚህ መልኩ ብናስተምር ይሻላል ብለው አሻሽለው ያስተማሩት ትምህርት አይደለም። ባለቤቱ ራሱ ኢየሱስ ክርስቶስ ያስተማረው ትምህርት ነው። እና አንዳንድ ሰዎች የምስጢረ ሥላሴው ትምህርት ሲሰጥ ሲቃወሙ ይሰማሉ። ልብ እንበል፣ ኢየሱስ ክርስቶስ ያስተማረውን መቃወም የሚቻለው ፍጡር የለም። እርሱ ትክክል ነው ብሎ እንደዚህ ነኝ ብሎ ያስተማረውን አይደለህም ብለን ልንቃወሙ አንችልም። እርሱ ነው ሁሉን ነገር የነገረን። እግዚአብሔር አባቱ መሆኑን የነገረን ራሱ ነው። መንፈስ ቅዱስ ደግሞ ከአብ የወጣ ሰራጺ መሆኑን የነገረን ራሱ ነው። በዚህ ትምህርት ላይ ማንም ሊጨምር አይችልም። ማንም ከዚህ ትምህርት ደግሞ ሊቀንስ አይችልም። እግዚአብሔር አብ አባቴ ነው ብሎ አስተምሮናልና እግዚአብሔር አብ አባትህ አይደለም ብሎ መቃወም የሚቻለው የለም። ለምን? ይህ የአምላክ ቃል ነው። ይህ እግዚአብሔር ቃል ነው። የእግዚአብሔርን ቃል ደግሞ መቃወም አይቻልም። የሰው እውቀት ከፈጣሪ እውቀት ትንሽ ተጨልፎ የተሰጠ ስለሆነ፣ የሰው እውቀት በፈጣሪ እውቀት ልክ የማይመዘን ስለሆነ ፈጣሪ የተናገረውን ሰው ሊተቸው አይችልም። ስለዚህ እግዚአብሔር አብ ብሎ እግዚአብሔር አብን ያስተዋወቀን እግዚአብሔር አብን ያስተማረን ራሱ ኢየሱስ ክርስቶስ ነው። እግዚአብሔር አብም ራሱ እኔ ነኝ ብሎ አስተምሯል። በዮርዳኖስ እንዲህ ብሏል፣ ዝንቱ ውእቱ ወልድየ ዘአፈቅሮ ሎቱ ስምዎ፣ የምወደው ልጄ ይህ ነው እርሱን ስሙት ብሏል እግዚአብሔር አብ በዮርዳኖስ። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። ቅድም የሉቃስ ወንጌል የጠቀስኩት ደግሞ የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ ነው። መልአኩ ቅዱስ ገብርኤል ምስጢረ ሥላሴን የገለጠበት የአሁኑ ማቴዎስ ምዕራፍ 3 ቁጥር 17 ላይ ነው። የምወደው ልጄ ይህ ነው አለ ማን? እግዚአብሔር አብ። እግዚአብሔር አብ ልጄ ነው ብሎ መስክሯል። ልጄ ነው ካለ እኔ አባቱ ነኝ ማለቱ ነው። ልጄ ነው ካለ እርሱ ደግሞ ልጄ ነው ነው። ስለዚህ እግዚአብሔርን እግዚአብሔር አብን አብ ብለን አባት ብለን እንድንጠራ የፈቀደ የተናገረ ያስተማረ ማን ነው? ራሱ እግዚአብሔር አብ ነው እንጂ ሰው አይደለም። ይህን ነው ልንገነዘብ የሚገባል። እግዚአብሔር ወልድን ደግሞ ልጅ ብለን እንድናስተምር እንድንናገር የፈቀደ ማን ነው? ራሱ እግዚአብሔር አብ ነው። ልጄ ብሎ የመሰከረው ራሱ እግዚአብሔር አብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን ትምህርት በስፋት አስተምሮታል። እግዚአብሔር አባቱ መሆኑን እርሱ ደግሞ የእግዚአብሔር ልጅ መሆኑን። ምስጢረ ሥላሴ እንግዲህ ነው። እግዚአብሔር አብ እግዚአብሔር ወልድ ብሎ በስም በግብር በአካል መለየት ነው ምስጢረ ሥላሴ ማለት። ሦስት ናቸው በስም በግብር በአካል ነው። እስኪ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት እንይ ገባ ብለን እንዲህ ይላል ኢየሱስ ክርስቶስ፣ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል የዮሐንስ ወንጌል ምዕራፍ 5 ከቁጥር 17 እስከ 24 ያለውን ስናነብ ይህን የመሰለ ብዙ ቃል እናገኛለን። ልብ እንበል። አባቴ እስከ ዛሬ ይሰራል። ማን ነው አባቱ? አዎ እግዚአብሔር አብ። አባቴ እስከ ዛሬ ይሰራል አለ። የ38 ዓመት በሽተኛን ፈውሶ ነው ይህን ቃል የተናገረው። እስከ ዛሬ አባቴ በሽተኞችን ይፈውሳል አለ፣ እኔም እፈውሳለሁ። አባቴ የሚሰራውን እኔም እሰራለሁ አለ። አባቴ ይፈውሳል፣ እኔም እፈውሳለሁ። እንግዲህ አባቴ በማለት አባቱ ከእሱ የተለየ መሆኑን፣ እርሱ ደግሞ ልጅ ነኝ በማለት ልጅ ከአባቱ የተለየ መሆኑን ነገርን። አባቴ የሚሰራውን እኔም እሰራለሁ በማለት ደግሞ አባቱ እግዚአብሔር አብ አምላኩ ነው። በአምላክነቱ የሚሰራውን ስራ ልጁ ኢየሱስ ክርስቶስም አምላክ ሆኖ በአምላክነቱ መስራት እንደሚችል ነገርን። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በስም ሶስት የሆኑት በአካል ሶስት የሆኑት በግብር ሶስት የሆኑት በአምላክነት አንድ መሆናቸውን ደግሞ ከዚህ ላይ ጥሩ አድርጎ ገለጠልን ማለት ነው። ኢየሱስ ክርስቶስ እሱ የሚሰራውን እኔም እሰራለሁ አለ። ሌላ ቦታ የምንመልከት እኔና አብ አንድ ነን አለ ኢየሱስ ክርስቶስ። እኔና አብ አንድ ነን። አብ አባት መሆኑን ስለገለጠ እርሱም ልጅ መሆኑን ስለገለጠ አብ ሌላ ነው የሚል እንዳይኖር፣ ወልድም ሌላ ነው የሚል እንዳይኖር እኔና አብ አንድ ነን ብሎ አስጠነቀቀ። ስለ አብ ስነግራችሁ፣ ምናልባት ስለ እኔ ስነግራችሁ እኔ ከአብ የተለየሁ አብም ከእኔ የተለየ እንዳልመስላችሁ ልትጠነቀቁ ይገባል። እኔና አብ አንድ ነን ብሎ አንድነቱን በሚገባ አስረድቶናል። ይህ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ይህም እኔን እንኳ ባታምኑ አለ ኢየሱስ ክርስቶስ፣ አብ በእኔ እንደሆነ እኔም በአብ እንደሆንሁ ታውቁና ታስተውሉ ዘንድ ሥራውን እመኑ አለ። ዮሐንስ 10 38 ላይ ነው ይህን ቃል የምናገኘው። አብ በእኔ አለ። አብ አባቴ ነው ብል አባቴ ከእኔ የተለየ አይደለም ነው የሚለው። አብ በእኔ አለ አለ። እኔ ልጅ ነኝ ብልም እኔ ከአባቴ ከአብ የተለየው አይደለሁም አለ። እኔም በአብ አለሁ አለ። ምንም አብ አባት በመሆን እኔ ልጅ በመሆን ብንለያይ፣ አባት በመሆንና ልጅ በመሆን ባንገናኝ፣ ማለትም ወልድ አባት አንለውም፣ አብንም ደግሞ ልጅ አንለውም፣ በዚህ አይገናኙም ነው። አብን ምንጊዜም አባት ነው የምንለው፣ ወልድም ምንጊዜም ልጅ ነው የምንለው። ስለዚህ አብ አባት ቢሆን እኔ ልጅ ብሆን የተለያየን እንዳይመስላችሁ፣ ደግሞ እኔ በአብ አለሁ አብም ደግሞ በእኔ አለ ብሎ አንድነቱን አጸና። ስለዚህ እግዚአብሔር አምላክ ሦስትም ነው አንድም ነው። ይህን ትምህርት ያስተማረው ራሱ ባለቤቱ ነው ራሱ ኢየሱስ ክርስቶስ። በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። በእግዚአብሔር አብ እመኑ በእኔም ደግሞ እመኑ። በእግዚአብሔር አብ አባት መሆኑን እመኑት፣ በእኔ እመኑ እኔም ልጁ መሆኔን እመኑኝ ነው ያለ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የአብን አባትና አባትነትና የእርሱ ልጅነት በሚገባ አስተምሮናልና ምን ጊዜም የአብን አባትነት የእርሱ ልጅነት ስንናገር እንኖራለን። ይህ ምስጢረ ሥላሴ የራሱ የኢየሱስ ክርስቶስ ትምህርት ነው። እኔን ያየ አብን አይቷል አለ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑም? ዮሐንስ ምዕራፍ 14 ቁጥር 9 እኔን ያየ አብን አይቷል። ይህንም ቃል የተናገረው ፊልጶስ አንተን እናይሃለን አብን ግን አይተን አናቅም፣ አንድ ጊዜ ብቻ አብን አሳየንና ይበቃናል የሚል ጥያቄ ስላቀረበ ነው። ጌታችን ግን ምን አለ? እኔን ያየ ብቻ ይበቃዋል አለ። ለምን? እኔን ያየ አብን አይቷል አለ። አዎ እኔ ስጋ ለብሻለሁ፣ ሰው ሁኛለሁ፣ በስጋ ተገልጬ እታያለሁ። አብ ግን ስጋ አለበሰም፣ ሰው አልሆነም። ስለዚህ እኔን አየህ ማለት አብን አየህ ማለት ነው። ምክንያቱም እኔ በአብ አለሁ፣ አብን በእኔ አለ አለ። እኔ የምሰረው ስራ አብ ይሰረዋል። እኔ የማደርገውን ታምር አብ ያደርገዋል። እኔ የማስነሳውን ምውት አብ ያስነሳዋል። ስለዚህ አብ በእኔ አለ፣ እኔም በአብ አለሁ ብሎ አንድነቱን ራሱ ኢየሱስ ክርስቶስ በሚገባ ደግሞ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ሥላሴን በሚገባ ነው የገለጠው። በሚገባ ጥሩ አድርጎ ነው የገለጸው። አሁንም መልሼ የምናገረው ነገር ምስጢረ ሥላሴን ፍጡር አይደለም ያስተማረው፣ በመጀመሪያ ራሱ ባለቤቱ ነው ያስተማረው። እዚህ ላይ ትኩረት ልናደርግበት ይገባል ነው። እስካሁን ድረስ ባየናቸው ጥቅሶች አብ ተገልጧል፣ ወልድም ተገልጧል። ኢየሱስ ክርስቶስ አብንም ገልጦታል፣ ራሱንም ገልጧል። አሁን ደግሞ መንፈስ ቅዱስን ሲገልጥ እናያለን። የዮሐንስ ወንጌል ምዕራፍ 14 ቁጥር 15ና 16 ላይ ያለውን እናንብብ። እንዲህ ይላል፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ሌላ አጽናኝ የሚለው ቃል ሌላ አጽናኝ የሚለውን ቃል ትኩረት ልንሰጠው ይገባል። ሌላ ነው ያለው። ራሱንና አብን ሲገልጥ ከቆየ በኋላ መንፈስ ቅዱስን ሲገልጥ ሌላ ነው ያለው። አሁን የምነግራችሁ አጽናኝ አብ አይደለም አለ፣ ወይም እኔ አይደለሁም አለ፣ ሌላ ነው ያለው። ይህ ሌላ የሚለው ቃል ነው መንፈስ ቅዱስ ከአብና ከወልድ የተለየ ሌላ አካል እንደሆነ የሚያረጋግጥልን ማለት ነው። ማነው የተናገረው ሌላ አጽናኝ ብሎ? ራሱ ባለቤቱ ራሱ ኢየሱስ ክርስቶስ፣ መንፈስ ቅዱስን በሚገባ የሚያውቀው ራሱ ኢየሱስ ክርስቶስ ሌላ አጽናኝ ብሎ ገለጠው መንፈስ ቅዱስን። ስለዚህ ሌላ ብሎ ስለገለጠው የመንፈስ ቅዱስ አካል ከአብ አካል የተለየ ነው፣ ከወልድ አካል የተለየ ነው። እግዚአብሔር አምላክ በአካል ሶስት ነው የምንለውም ለዚህ ነው። በስም ሶስት ነው የምንለውም ለዚህ ነው። ሌላ ብሎ ስሙን አጽናኝ ብሎ ነው የገለጠው። ጰራቅሊጦስ ማለት ነው በግዕዝ አጽናኝ ማለት። ሌላ ብሎ ገልጦታል። በዚህ ቦታ ላይ ወልድ ጠያቂ በመሆን አብ ሰጭ በመሆን መንፈስ ቅዱስ ደግሞ ተሰጭ በመሆን ተገልጠዋል። ይህ አገላለጥ ሶስቱ አብ፣ ወልድ፣ መንፈስ ቅዱስ በአካል የተለያዩ መሆናቸውን ያመለክታል። አብን እለምናለሁ አለ፣ መንፈስ ቅዱስን ይሰጣችኋል አለ። አዎ አሁን የሚለምን አካል አለ፣ የሚለመን አለ፣ እንደገና ደግሞ ሰጭ። አዎ የሚለመንና ሰጭ አለ፣ ተሰጭ ደግሞ አለ። ሶስት ነገሮች ተገለጡ ማለት ነው። አብ ሰጭ በመሆን ተገለጠ፣ ወልድ ጠያቂ በመሆን ተገለጠ፣ መንፈስ ቅዱስ ደግሞ ተሰጭ በመሆን ተገለጠ። ሶስቱን አካላት ኢየሱስ ክርስቶስ በዚህ ቦታ ላይ በሚገባ ገልጦልናል። ይህ ነው እንግዲህ ምስጢረ ሥላሴ በዚህ መልኩ ነው የተገለጠው። አብንና ራሱን ሲገልጥ ኢየሱስ ክርስቶስ አብን አባት ብሎ ራሱን ልጅ ብሎ ነበር የገለጠ። መንፈስ ቅዱስን ግን ከዚህ በተለየ ሁኔታ ይገልጠዋል። መንፈስ ቅዱስን እንዲህ ብሎ ነው የገለጠው፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ ብሎ ይገልጠዋል። አሁን መንፈስ ቅዱስ ምን ተብሎ ተገለጠ? ከአብ የሚወጣ ተብሎ ነው የተገለጠው መንፈስ ቅዱስ። ልብ እንበል፣ ይህንን ቃል የተናገረው ኢየሱስ ክርስቶስ ነው። ይህ ቃል የፍጡር ቃል አይደለም፣ የፈጣሪ ቃል ነው። ከአብ የሚወጣ ብሎ ገልጦታል ኢየሱስ ክርስቶስ። አዎ ከአብ የሚወጣ የሚለውን ቃል እስከ ዕለተ ምጽአት ድረስ ስንናገረው እንኖራለን። ማለት ትውልድ ያልፋል፣ ትውልድ ይተካል፣ የሚነሳው ትውልድ ሁሉ ይናገረዋል። ለምን? የፈጣሪ ቃል ነው። ይህ ቃል ትክክል አይደለም ብሎ ይህን ቃል የማይናገር እርሱ የተወገዘ ነው። ከአብ የሚወጣ የእውነት መንፈስ ነው ያለው። የምስጢረ ሥላሴ ትምህርት መሰረቱ ከአብ የሚወጣ የእውነት መንፈስ የሚለው ቃል ነው። ይህን ቃል ልብ እንበል። መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ከአብ እንደሚወጣ ባይገልጽ ኑሮ መንፈስ ቅዱስ ሰራጺ ነው ብሎ የሚያስተምር መምህር አይኖርም ነበር። አይኖርም፣ በራሱ ማንም አያስተምርም። መንፈስ ቅዱስ ሰራጺ፣ አዎ አብ ወላዲ አባት ማለት ነው፣ ወልድ ተወላዲ ልጅ ማለት ነው። መንፈስ ቅዱስ ሰራጺ ከአብ የወጣ ማለት ነው። በምስጢረ ሥላሴ እነዚህ ነገሮች ይነገራሉ። እነዚህ ነገሮች ሁሉ ማን ነው ለመጀመሪያ ጊዜ ያስተማራቸው? ኢየሱስ ክርስቶስ። ልብ እንበል፣ ፍጡር ይህንን ማስተማር አይችልም። ኢየሱስ ክርስቶስ ነው በመጀመሪያ ያስተማረ። ምክንያቱም የአብን ሁኔታ፣ የወልድን ሁኔታ፣ የመንፈስ ቅዱስን ሁኔታ ፍጡር ሊያውቅ አይችልም። እግዚአብሔር ባወቀ እርሱ ኢየሱስ ክርስቶስ ሰው የሆነ አምላክ እርሱ ነው ይህንን ምስጢር የገለጠልን ነው። እና ልናስተውል የሚገባን ከዚህ ላይ ነው። አዎ ምስጢረ ሥላሴን ማን አስተማረው? ራሱ ባለቤቱ ኢየሱስ ክርስቶስ የሚለውን እዚህ ላይ ልናሰምርበት ይገባል ነው። እንግዲህ ኢየሱስ ክርስቶስ አብን አባት ብሎ ራሱን ልጅ ብሎ መንፈስ ቅዱስን ደግሞ ከአብ የሚወጣ ብሎ ነግሮናልና ይህ ምስጢረ ሥላሴ ይነገራል። አዎ አብ ወላዲ ተብሎ አባት ተብሎ ወልድ ተወላዲ ልጅ ተብሎ መንፈስ ቅዱስ ደግሞ ሰራጺ ከአብ የወጣ ተብሎ ይነገራል። ይህ ቃል ሲነገር ምናልባት ግራ የሚገባቸው ሰዎች ሊኖሩ ይችላሉ። አንዳንዶቹም ይቃወማሉ። ይህ ትምህርት ሊሰጥ አይገባም ብለው ይቃወማሉ። አዎ ትምህርቱን የሰጠው ሰው አይደለም፣ ራሱ ባለቤቱ ነው። ኢየሱስ ክርስቶስን ለምን ይህን ትምህርት አስተማርክ ብሎ መቃወም ይቻላል ወይ ነው? አይቻልም። እንግዲህ ኢየሱስ ክርስቶስ ይህን ትምህርት ገልጦ አስተምሯልና ከዚያ በኋላ ሊቃውንት ይህን ተነተኑት። ምን ብለው? ለምሳሌ ከሊቃውንት አንድ ልጥቀስ። ቴዎዶጦስ የተባለው ሊቅ እንዲህ አለ፣ ዳግመኛም ሌላ አካል አስረዳለሁ አለ። አብንና ወልድን ካስረዳ በኋላ ዳግመኛም ሌላ አካል አስረዳለሁ። ልብ እንበል ከዚህ ላይ ሌላ አካል የሚለውን ቴዎዶጦስ ራሱ ከልቦ